የዜና መጽሔት
አድማጮች ቀደም ብሎ እንደተገለጸው የዜና መጽሔት 3 ርዕሰ ጉዳዮችን ይዟል። ቀዳሚው የቱለማ አባገዳ ስልጣን ሽግግርና የቀጣዩ አባገዳ ፈተናን ይመለከታል። በየ8 አመቱ የሚፈጸመው የቱለማ አባገዳ የስልጣን ሽግግር ትናንት እሁድ ሰኔ 7 ቀን 2018 ዓ.ም ተመረጠ። ዳካ ኮራ በተባለ ከአዲስ አበባ ቅርብ ርቀት ባለው ስፍራ ተካሂዷል። በስልጣን ሽግግሩ ላለፉት 8 አመታት የቱለማ ኦሮሞ አባገዳ በመሆን ያገለገሉት አባገዳ ጎበና ሆላ ለአዲሱ ተሿሚ ጌቱ ተሊላ በተዘጋጀው ስርዓት ስልጣን ወይም አላንጌ በመስጠት የቀድሞ አባገዳ ለመባል በቅተዋል። አስተያየታቸውን ለዶች ቬለ የሰጡት የቀድሞ የቱለማ አባገዳ ጎበና ሆላ በጸጥታው ችግር ጥላ ስር ያሳለፉት 6 አመታት እጅጉን ፈታኝ እንደነበረ በመግለጽ ይህ የቤት ስራ ስልጣን ለተረከቡት አባገዳ ከባድ ፈተና ሆኖ እንደሚቀጥል ፍንጭ ሰጥተዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው።
ባለፉት 8 አመታት በሜልባ ገዳ ወይም ፓርቲ በአባ ገዳ ጎበና ሆላ ሲመራ የነበረው የቱለማ ገዳ ስርዓት ከትናንት እሁድ ሰኔ 7 ቀን 2018 ዓ.ም ተመረጠ ጀምሮ ግን ለሙደና አባ ገዳ ወይም ፓርቲ ጌቱ ተሊላ ስልጣን አስተላልፏል። አባ ገዳ ጎበና ሆላ በዚሁ በተካሄደው የስልጣን ማስተላለፊያ ባህላዊ ስርዓት ላይ ባደረጉት ንግግር ለሶስቱ ቱለማ የደስታ መልእክታቸውን አስተላልፈው በስልጣን ዘመናቸው ያሳለፏቸውን ስኬትና ተግዳሮቶች አንስተዋል። አዲሱ አባ ገዳ ጌቱ ተሊላም
ኦሮሞ ማርካት አናፌ ገዳ ገዳኒ ኦሮሞት
በኦሮሞ እየቀረው ትልቅ ነገር የገዳ ስርዓታችን ነው። ገዳ የኦሮሞ ደም ነው። በመሁራን አምሮ ውስጥ ያለም ነው። የገዳ መሁራኑ ለ40 አመታት በሙሉ የመከሩ ያበቁን እዚያ ደረሱን። በዚህ እድሜያችን ብዙ አይተናል። ባለፉት 8 አመታት ሜልባዎች ብዙ ሰርተዋል። ቀሪውን ደግሞ ከመላው ኦሮሞ ጋር ሆነን እኛ እንሰራዋለን። ለሰላሙ ፈጣሪን እንማጸናለን። ተጋግዘንም እንዘልቃለን።
ወሉቱምነ ገዳ ከና ፉላስኑ ወባዚና ጋንጋል ዋንጋሌረንዋስ አዱኖፎች
በኦሮሚያ ውስጥ በነበረ የጸጥታ ችግር በህይወታቸው ውስጥ ከፍተኛ ፈተና ማስተናገዳቸውን የገለጹት አባገዳ ጎበና ሆላ በተለይም በስልጣን ዘመናቸው በከረዩ አባገዳዎች ላይ የተፈጸመውን የጅምላ ግድያ ፈጽሞ የማይረሱት ክስተት እንደነበር አስታውሰዋል።
አመቱ በአመት ተተክቶ በተናንትና ዕለት በማንኛውም ሁኔታ ሳልበገር በማንኛውም ፈተና ሳልንበረከት ኦሮሞ እንደሰጠኝ መልሼ በሚገባው ሰጥቻለሁ። የሙደና ፓርቲ ምን ያጋጠመ ይሄንኑ ያጋጥማል ብዬ ነው የምገምተው። በእውነት እንደምታወቀው የገዳ ህጋጋቶች ጥሶ በእኔ ላይ የደረሰ ኦሮሞ ህዝብ ያውቃል። እኔን ለማንበረከት የተደረገው ከመንግስት አካል በንብረቴ ላይ ቁሳዊ ከሳራ ደርሶብኛል። እስካሁን ድረስ ማቋቋም አልቻልኩም። ይህንን ለገዳ ብዬ 8 አመቱን ከንብረቴ ከሚወደው አካባቢ ወጥቼ ለኦሮሞ ህዝብ ተዋጽኦ ሲል ብዙ ነገሮች አጋጥሞኛል። በተለይ የጸጥታ ጉዳይ፣ ከሁሉም በላይ ደግሞ የአባ ገዳ ከረኞች ሞት በጅምላ የተካሄደ ስለሆነ በገዳ ላይ ሲደረግ የነበረው እነኚህ አባ ገዳዎች እየተረሸኑት፣ በዚች ደግሞ 6 አመት ውስጥ በኦሮሞ ውስጥ የሚደረገው የእርስ በርስ ግጭት፣ የአማራ እርስ በርስ ግጭት፣ የትግራይ እርስ በርስ ግጭት፣ በ8 አመት ውስጥ የኦሮሞ ህዝብ፣ ትግራይ ህዝብ፣ የአማራ ህዝብ ሰላምን ናፍቋል። ይሄ ደግሞ በሁለቱ አንጃዎች የሚደረገው ጦርነት አንዱ ደምስሰናል ነው ብሎ አንዱም ደምስሰናል ነው ብሎ የሚደመሰሰው ኢትዮጵያኖች ናቸው። ይህ ደግሞ ኢትዮጵያኖችን የሚጎትት አዝግት ውስጥ የሚከተው ነው። የሚቀጣ የሀገሪቷ ህዝብ ነው። የሚወረወሩት እሳት ነው። እነኚህ የሰላሙ ጉዳይ ነው በተለይ ያሳሰበኝ።
እንደው በእርሶ ህይወት ውስጥ የደረሰው ጉዳት ቀዬ እስከሚፈርስ ድረስ አሉ ምንድን ነው? እስኪ እሱን ግልጽ ያድርጉልን።
በባርታ ሳሚ ላይ ከፍተኛ የድርጅት ውድመት ነው ደረሰብኝ። አቦራ ወረዳ ውስጥ የሚገኘው ነው። አንድ ቀዬ ነው ወደመ። ወፍጮ ቤት ነው የተፈረሰ። የተከመረ ጭድ ነው እሳት የተጋዩ። ቆርቆሮ ቤቶች ነው የተፈራረሰ። በመቀጠል ደግሞ መቂ ከተማ ኦዳ ቀበሌ ውስጥ ለቤት ኑ ተገን በማድረግ ንብረቶች፣ እንቁ ጌጣጌጦች እንዳጣሁት ነው። ለዚህ ለደረሰብኝ ጉዳት ሳልንበረከክና ጆሮ ሳልሰጥ ለዚህ ደርሻለሁ።
ይሄ ተግዳሮት ለቀጣዩ አባገዳ ምን ያህል ፈተና ፈተና ሊሆን ይችላል። እንዴትስ በምን አይነት ብላት ሊያልፉት ይገባል?
የኦሮሞዎች አናናር በማከባበር ነበር ከስድስት አመት በፊት ሁሉ አድሮ ግን ያገረሸ ነው መጣ። በተለይ ለስራ ሲዘዋወር ኦሮሚያ ውስጥ በተለይ አሁን አርሲ ውስጥ እየሞቱ ያሉት የቱለማ ኦሮሞዎች ናቸው። ቀጣዩ አባገዳ ከኔ ባላቃ ውረድ ይጠብቃል ብዬ ነው የምገምተው። ይህንን አውዳሚ ጦርነት የእርስ በርስ ጦርነት መጥፎ መሆኑን እንደቀለጽኩልህ ማቆም የሚችለው እርቅ በማውረድ ነው። እኛ ኢትዮጵያኖች በሂል ሃይማኖት መሪዎች አሉ እንደራደር በውይይት መፈታት አለበት እንጂ በተለይ ደግሞ የኦሮሞ ህዝብ የሁለት ጎራ የሚጫወተው ኳስ ነው የሆኑት። ጦርነቱ ባያጋጥመን ኢትዮጵያኖች የትና የት ነበር? የጥላቻ መድኃኒት ውይይት ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ዩናይትድ ስቴትስ እና ኢራን በመካከለኛው ምስራቅ ተባብሶ የከረመውን ጦርነት ለማስቆም ያስችላል ከተባለው ስምምነት ላይ መድረሳቸውን ፕሬዚዳንት ዶናልድ ትራምፕ ትናንት ይፋ አድርጓል። አደራዳሪዋ ፓኪስታንም ይህንኑ አረጋግጣለች። በዚህ ስምምነት መሰረትም ለ60 ቀናት የተኩስ አቁም እንደሚኖር ተነግሯል። ትራምፕ ስምምነቱን ተከትሎ በሆርሙዝ ሰርጥ መርከቦች መንቀሳቀስ ጀምረዋል ማለታቸውን ዘገባዎች ያመለክታሉ። የአውሮፓ ሀገራት ከስምምነት መደረሱን በማወደስ እንደ ጀርመን፣ ፈረንሳይና እንግሊዝ ያሉት መንግስታት በኢራን ላይ የጣሉትን ማዕቀብ ለማንሳት እንደሚያጤኑ እየገለጹ ነው። በአንጻሩ ኢራናውያን ስምምነቱ ሰላምን ለማረጋገጥ ያስችላሉ የሚል ጥያቄ አንስተዋል። በጦርነቱ ትልቅ ሚና ያላት እስራኤል በሌለችበት የተደረሰው ስምምነትስ ዘላቂነቱ እስከምን ድረስ ነው የሚሉ ወገኖችም ጥርጣሬያቸውን እያሰሙ ነው። ለመሆኑ የስምምነቱ ይዘት ምንን ያካትታል? ዘላቂነቱስ? ከዋሽንግተን ዲሲ አበበ ፈለቀን በስልክ አነጋግሬዋለሁ። አበበ እንዴት አደርክ? እንግዲህ በጎ ዜና ተሰምቷል። ተግባራዊነቱ ነው እንጂ የሚያነጋግረው ኢራን እና አሜሪካ ከስምምነት ደርሰናል ብለዋል ትራምፕ። ምን ምንን ያካትታል ስምምነቱ?
እንግዲህ ይሄ የሰላም ስምምነት መነሻ ማዕቀፍ ነው። ዋናው የመጨረሻው የሰላም ስምምነት እስከሚደረግ ድረስ 60 ቀን የተኩስ አቁም ስምምነት እንዳለው ተነግሯል። ሁለቱም ሀገራት በኩል ተጨማሪ ግጭቶች እንዳይኖሩ፣ ሁለተኛው ተካቶበታል የተባለው የሆርሙዝ ባህረ ሰላጤ እንደገና መከፈት እንደሆነም ተገልጿል። ከዛ በተጨማሪም ደግሞ በዚሁ በ60 ቀን ውስጥ ሂደትም ከዛ በኋላም በሚኖሩ ስምምነቶች መነሻነት በየጊዜው የሚደረጉ ማዕቀቦችን የማንሳት ወይም ደግሞ የኢኮኖሚ ፎይታን የመስጠት ጉዳዮችም ተካተዋል። ዶናልድ ትራምፕ የኒውክሌር ጉዳይ ላይ ኢራን ተስማምታለች ብለዋል። ግን የኒውክሌር ጉዳይ በተከታታይ ውይይቶች ይደረጉበታል እንጂ አሁን የተረጋገጠ ነገር እንደሌለ ነው የሚገለጸው። ስለዚህ ዋናው ቁም ነገር በሁለቱም ወገኖች የሰላም ስምምነት እንዲደረግና ተኩስ አቁም እንዲደረግ፣ ይሄም ስምምነት እንግዲህ ፓኪስታን እንደተናገረችው የእስራኤልና የሊባኖስን ግጭቶች ያካተተ እንግዲህ በምትጠይቂው ሰው የተለያየ ምላሽ ታገኛለች። አሜሪካንን ስጠይቂ ሌላ፣ ኢራንን ስጠይቂ ሌላ ነው የሚያወሩት።
እንደዛ ነው። አስተማማኝነቱ እንዴት ነው የሚታየው? በውስጡ ገንዘብ ክፍያ እንዳለ ሁሉ ይነገራል። እና እንደው መረጃዎች ያገኘሃቸው ካሉ?
አዎ፣ ከኢራን በኩል እንደተሰጠው የገንዘብ ክፍያ $25 ቢሊዮን ሪሊዝ እንደሚደረግ አሁን በ60 ቀናት ውስጥ ማለት ነው። እና ከዛም በኋላ በተከታታይ ተመሳሳይ እርምጃዎች እንደሚወሰዱ የተነገረው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ግን የገንዘብ የመልቀቅ ሀሳብ እንደሌለ ተናግሯል። እና አፈጻጸሙ ላይ እንግዲህ በጣም ሰፊ ነገሮች አብረው የሚታዩ ነው የሚሆኑት። እንግዲህ የራሱ የሆርሙዝን የመክፈቱ ጉዳይ በራሱ ከፍተኛ ስራ የሚፈልግ ነው። ምክንያቱም ፈንጂዎች ተቀብረዋል። እነዛን ፈንጂዎች ማን ነው የሚያነሳቸው? በአካባቢው ለሚደረጉ ጉዞዎች ደህንነት ሰላማዊ እርምጃ እንዲወሰድ ዋስትና የሚሰጠው ማን ነው? እና የመሳሰሉት ጥያቄዎች አብረው የሚነሱ ናቸው። ከዛ ውጪ እስራኤል የዚህ ስምምነት አንድ አካል አይደለችም። ግን ስምምነቱ በእስራኤልና በአካባቢው ባሉ ሀገራትም ያሉ ችግሮች አብሮ ሰላማዊ መፍትሄ እንደሚሰጣቸው ይናገራል። እና እነኚህ ነገሮች ሁሉ ሲታዩ ያው መናገሩ ቀላል ነው፣ መፈጸሙ ግን ሌላ እንደገና ራሱን የቻለ ራስ ምታት እንደሚሆን ነው የሚገመተው። ከዛ በተጨማሪ ደግሞ ዶናልድ ትራምፕ 38 ጊዜ ነው ከኢራን ጋር ተስማምተናል ያሉት እስካሁን ድረስ። ሁልጊዜ ተስማምተናል እያሉ ተመልሰው ሲጋጩ እናያለን። ይሄ ራሱ አንድ ሌላ ችግር ነው ተብሎ ነው የሚጠበቀው።
እንግዲህ ዛሬም የወጡ ዘገባዎች እንዳየሁት ከአንተ ጋር ከመነጋገሬ በፊት ዶናልድ ትራምፕ እንደውም መርከቦች እንቅስቃሴ ጀምረዋል በሆርሙዝ ሰርጥ እያሉ ነው። እሳቸው የቸኮሉ ይመስላል። ምናልባት ከ80ኛ ዓመት ልደታ ቸው ጋር አገናኝተው ታሪክ ለመለወጥ ወይም ታሪክ ለመስራት የፈለጉ ይመስላል የሚሏቸው አሉ።
አዎ አስተውለሽ ከሆነ ስምነቱ ከመፈረሙ በፊትም ስምነቱ እሁድ ይፈረማል የሚል መግለጫ በተደጋጋሚ ይናገሩ ነበር። ኢናሞች ደግሞ ገና ጽሑፉንም አጠናቀን አልጨረስንም፣ ለምን በዚህ ቀን ላይ ከፍተኛ ትኩረት እንደተሰጠው አናቅም የሚል ምላሽ ሰጥተው ነበር። ግን ያው እንደምናውቀው ዶናልድ ትራምፕ ሁልጊዜ ቲያትር ናቸው፣ ትዕይንት ይፈልጋሉ። ከስማቸው ከማንነታቸው ከእሳቸው ጋር የተያያዙ ነገሮችን ይፈልጋሉ። ስለዚህ ፖለቲካሊ የልደት ስጦታ ሰጧችሁ ለማለት የሚፈልጉ ነው የሚመስለው። ግን አት ዘ ሴም ታይም ደግሞ ኢራኖች ያ ነገር እንዳይሆን ጥረት ያደረጉ ይመስላል። ግን እንደዛም ሆኖ ዛሬ ላይ የተሰጠው መግለጫ ምንድን ነው የሚለው በጄዲ ቫንስ ስምምነቱ በወረቀት ሳይሆን በኤሌክትሮኒካሊ መንገድ እንደተፈረመ እና ከዛሬ ጀምሮ ተፈጻሚ እንደሚሆን ነው። እነሱ ደግሞ የሚሉት ይሄ ስምምነት የሚፈጸመው በመጪው አርብ ስዊትዘርላንድ ጄኔቭ ውስጥ ነው የሚል ነው ያለው። እና ዶናልድ ትራምፕ በተቻላቸው አቅም ሁልጊዜ ያሸነፍ ፖለቲካዊም ወታደራዊም ኢኮኖሚያዊ ተጽዕኖዬ ከፍተኛ ኢምፓክት አለው ማለት የሚፈልጉ ስማቸውን ከምንም ጥሩ ነገር ጋር አብረው ማያያዝ የሚፈልጉ ናቸው እና ከ80ኛ ዓመታቸው ጋር ለማያያዝ ጥረት አድርገዋል ማለት የሚከብድ አይመስለኝም።
እንደው አሁን ስምምነቱ ተፈርሟል ተብሎ ባይወራም በትክክል ከስምምነት ደርሰዋል፣ ይሄ ስምምነት ዘላቂነት ይኖረዋል ብሎ እንደው ልብ የሚጣልበት ተስፋ የሚጣልበት ነገር ነው
አይደለም? ይሄንን ለማለት በአጭር አገላለጽ አሜሪካና ኢራን ምን ያህል የመተማመን አቅም አላቸው አንድ ነው። ሁለተኛና አስፈላጊው ነጥብ ደግሞ ከአሜሪካና ከኢራን ውጪ የዚህ ስምምነት አንድ አካል ያልሆነችው ስትራቴጂካዊ ጠቀሜቷም ፍላጎቷም ግቧም ከአሜሪካ ጋር የማይገናኝ እስራኤል አለች። እስራኤል እስካሁን ድረስ ዶናልድ ትራምፕ እየተቆጡም እየተናደዱም ባሉበት ሁኔታ በጎን የራሷን እርምጃ የምትወስድባቸው አጋጣሚዎች ሰፊ ናቸው። ስለዚህ በየትኛውም ጊዜ ሴንሲቲቭ የሚባል አይነት ስምምነት ነው። ለመፍረስ በጣም ቀላል፣ ከፍተኛ ጥንቃቄና ስጋት የሚጠይቅ የአንድ አገርን ብቻ ሳይሆን የሁሉንም ሀገራት የጋራ ጥረት የሚጠይቅ ነው እና በየቀኑ አንድ ቀን እያልን የምናየው የምንጓዝበት የስምምነት ማዕቀፍ ይመስለኛል። ከዛ ውጭ ደግሞ ገና ያልተነሱና ዋና የሚባሉ እስካሁን መፍታት ያልተቻለ የኒክሌር ጉዳይ እኮ ገና አልተፈታም። ስለዚህ በ60 ቀን ውስጥ የኒክሌር ጉዳይ ስቲል ስምምነት ካልተደረሰበት ይሄ ሁሉ የተኩስ አቁም ስምምነት ተመልሶ ወደ ዜሮ ይመጣል ማለት ነው። ስለዚህ እጅግ በጣም አስጊ፣ ግን ወደ ትክክለኛ አቅጣጫ አንድ እርምጃ እንደተወሰደልኝ ተደርጎ ሊቆጠር ይችላል።
እንግዲህ የግድ አርብን ጠብቆ ደግሞ ከአርብ በኋላ ምን ይሆናል የሚለውን መልሰን ብናየው የሚሻል ነው የሚመስለው። አመሰግናለሁ አበበ ፈለቀ ከዋሽንግተን ዲሲ።
አመሰግናለሁ ሸዋይ፣ መልካም ምሽት።
ተከታዩ ዘገባ ደግሞ አድማጮች፣ ትናንት በሐዋሳ አገልግሎት የጀመረው ከጨቅላ ሕጻናት ጤና ጋር በተገናኘ የጡት ወተት ባንክን ይመለከታል። የጤና አገልግሎት ጥራትን ለማስጠበቅ በ2.8 ቢሊዮን ብር ወጪ ትናንት በሐዋሳ ለምረቃ ከበቁት ፕሮጀክቶች መካከል የጡት ወተት ባንክ ይገኝበታል። በኢትዮጵያ የመጀመሪያው ነው የተባለው የጡት ወተት ባንክ የጨቅላ ሕጻናትን ሞት ምጣኔ ለመቀነስ እንደሚያግዝ ነው በምረቃ ስነስርዓቱ ላይ የተጠቀሰው። ከሐዋሳ ሸዋንግዛ ወጋየው ዝርዝር ዘገባ አለው።
በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተገንብተው ለምረቃ የበቁት ፕሮጀክቶች 2.8 ቢሊዮን ብር ወጪ ተደርጎባቸዋል። ከተመረቁት ፕሮጀክቶች መካከል የቀዶ ሕክምና ማዕከል፣ የጽኑ ህሙማን ሕክምና እንክብካቤን፣ የእናት ጡት ወተት ባንክ፣ የተላላፊ በሽታዎች ስርጭት ቁጥጥርና ምርምር ማዕከል እንዲሁም የኦክስጅንና የተለያዩ ጋዞች ማምረቻ ይገኙባቸዋል። በተለይም በኢትዮጵያ የመጀመሪያው በአፍሪካ 8ኛውን የተባለለት የእናት ጡት ወተት ባንክ የጨቅላ ህጻናትን ሞት ለመቀነስ አስተዋጽኦ እንዳለው ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የገለጹት።
ብረስ ሚልክ ባንክ በሰፊው እንዲተገበር የራሳቸውን ጡት ወተት ብቻ መጠቀም ሁሌም በሀገራችን የተለመደ ነው። ነገር ግን ባንክ አድርጎ ህጻናት፣ ጨቅላ ህጻናት በተለይ በተለያየ ምክንያት በሚያሳዝን ሁኔታ እናቶቻቸውን ያጡ ወይም ደግሞ ማጥባት የማይችሉበት አጋጣሚ በሚፈጠርበት ጊዜ ልጆችን ተረክቦ ማሳደግ የሚቻልበትን ቴክኖሎጂ መፍጠር የቻልንበትና ያንን መተግበር የቻልንበት ትልቅ ፕሮጀክት ተጀምሯል።
ለመሆኑ የጡት ወተት ባንክ ምንድን ነው? እንዴትስ ነው አገልግሎቱን የሚሰጠው? በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር ፍጹም ወልደ ገብርኤል፣
የጡት ወተት ባንክ ማለት ምን ማለት ነው ለሚለው እናቶች ልጆቻቸውን መመገብ ሳይችሉ ሲቀሩ ወይም ደግሞ በተለያየ ምክንያት እናት ለልጇ የሚበቃ ወተት ማመንጨትና መስጠት በማችልበት ሁኔታ ላይ ለሌሎች እናቶች ወተት ተለግሶ ጤናማነቱ ተጠብቆ ሲከማችና ከክምችቱ ደግሞ ወጥቶ ለእንዲህ አይነት ሕጻናት ሲውል የጡት ወተት ባንክ እንላለን። ስለዚህ ባንክ የሚባልበት ዋናው ምክንያት እናቶች ፈቃደኛ የሆኑ እናቶች የሚለግሱት ወተት በአንድ ላይ ተጠራቅሞ ለስርጭት የሚዘጋጅበት ሲስተም ነው እንደ ባንክ ተብሎ የሚጠራው።
ለባንኩ የጡት ወተት የሚሰበሰብበትን ሂደት በተመለከተም ዶክተር ፍጹም ተከታዩን ብለዋል።
ደም እንደሚለገስ ሁሉ ወተትም የጨቅላ ህጻናት ወተት ወይም ደግሞ የሰው ወተት ይለገሳል። የሚለገስበት ሂደትም አንዲት እናት ለልጇ በቂ የሆነ ወተት የምታመነጭ ከሆነና ከዛ በላይ ግን የሚተርፋት ከሆነ እንዲህ አይነት እናቶች ለሌሎች እናት ልጆች እንዲተርፉ ፈቃደኝነታቸው ተጠይቆ ፈቃደኛ ሆኖ ሲገኙ ደግሞ ያንን በፊርማቸው አረጋግጠው የጤና ደግሞ ምርመራ ተደርጎላቸው በጡት ወተት ሊተላለፉ የሚችሉ በሽታዎችን ምርመራ አድርገን ከዛ ነፃ ስትሆን ወተት ይሰበሰብና ፓስቸራይዜሽን የሚባል ቴክኒክ አለ። በውስጡ ያሉትን ጤናማ የሆኑ ለህፃኑም የሚጠቅሙ ንጥረ ነገሮችን ሜንቴን ባደረገ መልኩ ፕሮሰስ ይደረግና ወተቱ ይዘጋጃል።
በሆስፒታሉ የጡት ወተት ባንክ ስራ መጀመር ለእናቶችና ለህፃናት ያለውን ጠቀሜታም የኮሌጁ ዋና ስራ አስፈጻሚ ጠቅሰዋል።
በአብዛኛው በሀገራችንም ወይም ደግሞ በዓለም ደረጃ የጨቅላ ህጻናት ሞትን በምናይበት ጊዜ የሚሞቱ ጨቅላ ህጻናት ያለቀማቸው ተወልደው የሚሞቱ ናቸው እና እነኛ ጨቅላ ህጻናት ከሚሞቱበት አንደኛው ምክንያት እንግዲህ የተለያየ የምግብ እጥረት ችግሮች ይገጥማቸዋል፣ ገና ከመወለዳቸው ጀምሮ ማለት ነው። ስለዚህ ይሄ የብረስ ሚልክ ባንክ ትልቁ እርዳታው ምንድን ነው? እነኚህ ጨቅላ ህጻናት በተወለዱ ጊዜ በተለይ ደግሞ ያለቀናቸው የተወለዱ ጨቅላ ህጻናት ያለቀናቸው ከተወለዱ ጨቅላ ህጻናት እናቶች የሚሰበሰብ ወተት ሲሰጣቸው ለአንጀታቸው ምቹ፣ ከኢንፌክሽንም የሚከላከላቸው፣ ከዛ ደግሞ በጣም ጠንካራ የሆኑ ንጥረ ነገሮችንም የሚይዝ አንቲቦዲ የምንላቸውንም የሚይዝ ስለሆነ ለበሽታም የሚከላከሉበት አቅም የሚሰጣቸው ስለዚህ በአጠቃላይ ያንን በመመገባቸው አንጀታቸው ጤናማ ይሆናል። ሞትን ከ30-40% የመቀነስ ጠንካራ የሆነ እርዳታ አለው።
የፌዴራሉ መንግስት በመደበው በጀት የተገነቡት እነዚሁ ፕሮጀክቶች የሲዳማ ክልልና በዙሪያው የሚገኙ ከፊል የኦሮሚያ ነዋሪዎችን ተጠቃሚ እንደሚያደርጉ በምረቃ ስነ ስርዓቱ ላይ ተጠቅሷል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ።